እስከ መጻሕፍት ዓለም የካታኮምቡ ሰማዕት እንደምን ሰነበታችሁ አድማጮቻችን። ባለፈው ሳምንት ጀመርንላችሁን የካታኮምቡን ሰማዕት መጻሕፍት ትረካ ክፍል 2ን ይዘንላችሁ ቀርበናል። በክፍል 1 ትረካችን እነዚያን የደም ጥማት ያያዛቸውን የሮም መኳንንት በሞታቸው ሊያዝናኑ ወደ ሞቱ አደባባይ ተጠርተው የነበረውን የልቂት አይነት ተርከንላችሁ ነበር። በዚያም እርስ በርሳቸው ያለምንም ርህራሄ በጦር እየተሞሻለቁ ደም እንደ ጎርፍ እየፈሰሰ አደባባዩ በሬሳና በቆሰሉ ሰዎች ክምር እንደተሞላ ነበር ከትረካችን የተሰናበትናችሁ። እልቂቱን ያባባሱትንም የሁለቱን ጎበዛዝት ማለትም የሞሪታኒያውያንና የቫታቪያኑን ተወላጅ ጭፍጨፋም እንደምታስታውሱ ተስፋ እናደርጋለን። እነዚያ ሰዎች ነበሩ አደባባይ ውስጥ የነበሩት ሰዎች እርስ በርሳቸው ተጨፋጭፈውና በጦር ተወጋግተው ከተዳከሙ በኋላ የማታ ማታ መጥተው ልቦታቸው የደከመውንም ሆነ ሌሎችን ያገኙአቸውን ሁሉ ያለምንም ርህራሄ እየመተሩ የጣሏቸው። ለዚያም ስራቸው ከተመልካቹ ታላቅ ሙገሳና ጭብጨባም እንደተደረገላቸው አንብበንላችሁ ነበር ሳምንት ትረካችን ያቆመው። ከዚያስ ቀጣዩን አብረን ከትረካ ክፍል 2 እንስማ። ሁለቱ ጎበዞች እንደገና ተጋጠሙ። የሬሳው ክምር ከአደባባዩ እስኪነሳ ተመልካቹ እነርሱን ብቻ ይመለከት ነበር። በሁለቱ መካከል የሚደረገው ውጊያ እንደመጀመሪያው ጊዜ እየተፋፋመ ሄደ። ሞሪታኒያዊው ቀልጣፋ፣ የባታቪያኑ ተወላጅ ግን ጠንቃቃ ነበሩ። መጨረሻው ሞሪታኒያዊ ክፉኛ ጦሩን ሰነዘረ። የባታቪያኑ ተወላጅም በብልሃት ከመከተ በኋላ በበኩሉ ጦሩን ሰነዘረ። ሞሪታኒያዊ ወደ ኋላ አፈገፍጋለው ሲል ጦሩ ከእጁ ወደቀ። የባላንጣውም ጦር ግራጁን ቀርድዶ ጣለው። ሞሪታኒያዊው ወደቀ። በዚያ የተሰበሰበው 100,000 ሰው ደስታውን ከፍ ባለ ጩኸት ገለጠ። ዳሩ ግን ይህ የትዕይንቱ ማክተሚያ ሊሆን አልቻለም። ወዲያውኑ ሰራተኞች መጥተው ሁለቱንም ተዋጊዎች ገላገሏቸው። ነገር ግን ይህ ድርጊት የምህረት አለመሆኑን ተመልካች ብቻ ሳይሆን ቁስለኛውም ሳይረዳው አልቀረም። ወደፊትም የተደገሰለት ነገር ነበር። በቄሳሩ ዙሪያ ከተሰበሰቡት መኳንንቶች አንዱ ለጓደኛው ለማርሴሉስ የቫታቪያኑ ተወላጅ የሚቻል አይደለም አለው። እንዲህ አድርጎም የለ ካልክስ ሉክሉስ እስከዛሬ ድረስ ይሄንን የመሰለ ትዕይንት አይቻላውቅም ባክ። ሁለቱም ተጓዦች ከዚህ ቀደም ካየናቸው ሁሉ የበለጡ ናቸው። ገና ምኑን አይተህ? ከሁሉ የሚበልጥ ኃይለኛ ገና ይመጣል። አይደረግም። ማን የሚሉት ነው? በጨበጣ ጦር ተዋጊው ማከር ነው። እርሱን የሚወዳደር እስከዛሬ አይቻላውቅም። ዝናውን ሰምቻለሁ። ዛሬ የሚመጣ ይመስላል? አሁን ጭምጭምታ ሰምቻለሁ። የሁለቱ መኮንኖች ንግግር አውሪዎች ከሚጠበቁበት ዋሻ ባወጡት ድምጽ ተቋረጠ። የተሰማው ድምጽ የበርሃ አውሪዎች በርሃ በሚሰቃዩበት ጊዜ የሚያሰሙት የቁጣ ጩኸት ነበር። ወዲያው አንድ የብረት መዝጊያ ከበሩ አናት ላይ በቆሙ ሰዎች ተከፈተ። አንድ ነብር ወደ አደባባዩ መካከል ወለም ዘለም ሲል ታየ። ነብሩ ከጥቂት ቀናት በፊት ከአፍሪካ የመጣ ነበር። 3 ቀን ሙሉ ምግብ ሳያገኝ በብቸኝነት በዋሻ ውስጥ መቀመጡ የተፈጥሮ ቁጣውን አባብሶ ለሚያዩ ሁሉ የሚያስፈራ አድርጎት ነበር። ጅራቱን ወዲህና ወዲያ ያማታ በዙሪያው የተቀመጡትን ሰዎች ደም በለበሱ አይኖቹ እየገረመመ አደባባዩን ይዞር ጀመረ። ዳሩ ግን የተመልካቾቹ አይን አንድ ሌላ ነገር ተመለከተ። በአንድ በኩል አንድ ሰውዬ ወደ አደባባዩ ገባ። ሰውየውም የነውሩ መሸፈኛ እንዲሆነው ከታጠቀው ትንሽ ጨርቅ በስተቀር ራቁቱን ነበር። በእጁም የተለመደውን አጭር ጦር ይዞ ወደ አደባባው መካከል በቆራጥነት ይራመድ ጀመረ። አይኖች ሁሉ በርሱ ላይ ትክክል አሉ። ማከር ማከር የሚል ጮህም ከመጠን ካለፈው ተመልካች አንደበት ተሰማ። ነብሩም ማከርን አየው። አስፈሪ የሆነ ጮህ አሰማ። ማከርም ፍንክች ሳይል ካለበት ቆሞ ትክ ብሎ ይመለከተው ጀመረ። ነብሩም ከቀድሞው በበለጠ አቋሁን ጅራቱን ወዲህና ወዲያ ይያቋላ። በቁጣ ወደ ማከር ተጠጋ። አጠገቡም ደርሶ ለጥ ብሎ አደባ። ከጥቂት ጊዜም በኋላ በማከር ላይ ጉብ ለማለት እንደ ፍላጻ ተወረወረ። ይሁሉ ሲሆን ማከር ተዘጋይቶ ነው። ነብሩ ወደ እርሱ ሲወረወር በታላቅ ቅልጥፍና ወደ ግራ ዞር አለ። ነብሩም ስቶ መሬት ላይ ወደቀ። በዚያን ጊዜ ማከር በያዘው ጦር ነብሩን ልቡ ላይ ቀበቀበበት። ያውሬው ሙሉ ሰውነትም ኩርምት አለ። ጥቂት ጊዜም ከተንፈራገጠ በኋላ አሰቃቂ የሆነ የጣር ጮህ አሰምቶ እዚያው ሽልብ ብሎ ቀረ። በዚያን ጊዜ ከተመልካቹ የተሰማው ጭብጨባ እንደ ነጎድጓድ አስተጋባ። ማርሴሉስም ድንቅ ነው ሲል ጮኸ። የማከርን የመሰለ ቅልጥፍና አይቼ አላውቅም። የማርሴሉስም ጓደኛም ለቅልጥፍናው ምን ወደር አለው? እድሜውን ሁሉ ከመዋጋት በስተቀር ሌላ ምን ሥራ አለው ብለህ ነው ሲል መለሰለት። ሰራተኞች የነብሩን ሬሳ ተሸክመው ሄዱ። ወዲያው የብረት መዝጊያ ሲከፈት ተሰማ። አንድ ጎፈራ አንበሳ ብቅ አለ። በአደባባዩ ላይ ወዲያና ወዲህ እየተጓማለለ ተመልካቹን በአድናቆት ይመለከት ጀመር። አንበሳው በቁመቱም ሆነ በግርማው የሚያስፈራ ነበር። ከሁለት ነብሮች ጋር እንኳን ቢጋጠም በአንድ አፍታ ጭጭ ሊያደርጋቸው የሚችል ነበር። በአንበሳው አይን ማከርን ሲመለከቱት ግን ሕፃን ይመስላል ለማለት ይቻላል። አንበሳው ምግብ ካየ ብዙ ቀናት አልፈዋል። ዳሩ ግን እንደ ነብሩ የቁጣ መንፈስ አልታየበትም። መሽሎኪያ ቀዳዳ በመፈለግ አንድ ጊዜ ያንን ክብ አደባባይ እያነፈነፈ ከዞረ በኋላ ቁርጡን በመረዳት ወደ አደባባዩ መካከል ሄዶ ቆመ። ከዚያም አፍንጫውን መሬት ላይ ተክሎ ቢያገሳ ጽኑ የሆነውን ሕንፃ እስከ መሰረቱ ድረስ አነቃነቀው። ይሁሉ ሲሆን የማይበገረው ማከር ዝም ብሎ ቆሞ ይመለከት ነበር። ጦሩን ደና አድርጎ ጨብጦ ካሁን አሁን ጉብ ይልብኛል በማለት ይጠባበቅ ነበር። በመጨረሻም አንበሳው ፊቱን ወደ ማከር አዞረ። ሁለቱ አይን ለአይን ተፋጠው ቆሙ። ፍንክች የማይለው የማከር አስተያየትም አውሬውን ከልክ ያለፈ እንዲቆጣና ጎፈሩም እንዲቆም አደረገው። ጅራቱን ወደ ኋላ፣ ጋማውን ወደ ላይ ገትሮ እንደ ዘንግ ሊወረወር መሰናዳት ጀመረ። በዚህ ጊዜ የተመልካቹ ልብ ስቅል አለ። በናፍቆት ይጠባበቋት የነበረችውም ቅጽበት ደረሰች። አንበሳው ተወረወረ። ማከርም ጦሩን እንደ ሰነዘረ ወደ ጎን ውልብ አለ። በዚህ ጊዜ ጦሩ የአንበሳውን የጎድን አጥንት አግኝቶ ኖሮ ከእጁ አምልጦ መሬት ላይ ወደቀ። አንበሳው በመጠኑ ቆስሎ ነበር። ቁስሉ ቁጣውን ከመጠን ያለፈ እንዲሆን አደረገው። ይሁሉ ሲሆን ግን ማከር ምንም ፍንክች አላለም። ባዶ እጁን አንበሳው ፊት ቆሞ ይታይ ነበር። አንበሳውም እየደጋገመ ሊወጣበት ይወረወር ጀመር። ማከርም በብልሃትና በቅልጥፍና ወዲያ ወዲህ እያለ ጦሩ ወደ ወደቀበት ስፍራ ሊደርስ ቻለ። ጦሩን በእጁ ካገባ በኋላ አንበሳው እንደ ልማዱ ተወርውሮ መጣበት። ማከርም ሰንዝሮ ልቡ ላይ ወጋው። ታላቁም አውሬ ወድቆ ማጓራት ጀመረ። እንደገናም እየተንጓደደ ተነስቶ ጥቂት እርምጃዎች ከሄደ በኋላ የመጨረሻ ጩኸት አሰምቶ እዚያው ድፍት ብሎ ሮማውያን የትዕይንቱን መለወጥ ስለፈለጉ በማከር ፋንታ የቫታቪያኑ ተወላጅ ተተካ። አንድ አነስተኛ ነብር በአደባባይ ውስጥ ተለቀቀ። የቫታቪያኑ ተወላጅ ያለ አንዳች ችግር ወዲያው ነብሩን ገደለው። ቀጥሎም አንድ አንበሳ ብቅ አለ። አንበሳው በቁመቱ መጠነኛ ነበር። በቁጣና በመንቆራጠት ከፊተኛው የባሰ ነበር። የቫታቪያኑ ተወላጅ ከአንበሳው ጋር በመዋጋት ያሳየው ቅልጥፍና ከማከር ያነሰ መሆኑ በግልጽ ይታይ ነበር። ግብ ግብ እንደገጠሙ አንበሳው ቆሰለ። ደሙንም እያዝረከረከ ቢወረወር የቫታቪያውን ተወላጅ መዳፉ ውስጥ ሊያገባው ቻለ። በዚያ ሁሉ ተመልካች ፊት ሰውነቱን እንደ አሮጌ ጨርቅ ብጭቅጭቅ አድርጎ ጣለው። በኋላም ማከር መጥቶ አንበሳውን በቀላሉ ገደለ። ከተመልካቾቹ ለማከር የቀረበው ጭብጨባ በማስተጋባት ላይ ይያለ አንድ ሰው ወደ አደባባይ ውስጥ ገባ። እርሱም ቀደም ብሎ ቆስሎ የነበረው የሞሪታንያዊ ተወላጅ ነበር። የተንጓደደና ደሙንም ያዝረከረከ ማከር ወዳለበት ቀረበ። እንዲሞት የተፈረደበት መሆኑ በሁሉም ዘንድ ታውቆ ነበር። ራሱም አውቆት ኖሮ ማከር አጠገብ እንደደረሰ ጦሩን መሬት ላይ ጥሎ ተስፋ በመቁረጥ እንዲህ ሲል ጮኸ፣ ወዲያ ግደለኝና ከጭንቀት አሳርፈኝ። ተመልካች ሁሉ ከአሁን ወግቶ ጣለው በማለት አፍጥጠው ሲመለከቱ ማከርም ጦሩን ወዲያው አሽቀንጥሮ ጥሎ ዝም ብሎ ቆመ። ተመልካቾች አይናቸው ማመናቃታቸው የበለጠ መገረምም ያያዛቸው ማከር እጆቹን ወደ ሰማይ አንስቶ ወደ ቄሳሩ ፊት ዞሮ የሚከተሉትን ቃላት በተናገረ ጊዜ ነበር። ታላቁ ቄሳር ሆይ፣ እኔ ክርስትናን ሃይማኖት ተቀብያለሁ። ከእንግዲህ ወዲህ ከእንስሳት ጋር በስተቀር በሰው ላይ እጄን ላላነሳ ቁርጥ ውሳኔ አድርጌያለሁ። ከመግደል ይልቅ መሞት ይሻለኛል። የህዝቡ ማጉረምረም አደባባዩን ሞላው። ማርሴሎስም ምን ማለቱ ነው? ክርስቲያን ነኝ? ከመቼ ወዲህ? ሲል ጓደኛውን ጠየቀው። ሉኩሉስም እንዲህ ሲል መለሰለት፣ እነዚህ ክርስቲያኖች የተባሉ ፍጥረቶች መኖሪያው ድረስ ይመጣሉ ማለትን ሰምቼ ነበር። አጸያፊ የሆነ ማህበራቸው ውስጥ ሳይገባ አልቀረም። ክርስቲያን የሚባሉት ሁሉ የሰው መጨረሻዎች ናቸው። ማከርም እንደ አንዳቸው ሳይሆን አልቀረም። ከመዋጋት መሞትን ይመርጣል ታዲያ? ክርስትና የተባለ እብደት ያዘው ሁሉ እንደዚሁ ነው። ተመልካቾቹ መንቆራጠጥ ጀመሩ። በመደነቅ ፈንታ ንዴት ያዛቸው። አንድ ተራ ተዋጊ እንዲህ አድርጎ ሊደፍራቸው መቻሉ ቁጣቸውን እያጋለው ሄደ። ሰራተኞችም ከዚህም ከዚያም ብቅ ብቅ አሉ። ዳሩ ግን ትርኢቱ እንዲቀጥል በመወሰኑ ሁሉም ወደ መጡበት ተመለሱ። ማከር መዋጋት እምቢ ካለ የእምቢተኝነት ቁጣቱን እንዲቀበል ተወሰነ። ይህ ሁሉ ሲሆን ማከር ምንም የፍርሃት መንፈስ አላሳየም። ባዶ እጁን በአንድ ጡጫ ብቻ እንኳን ከምድር ጋር ሊደባልቀው ወደሚችለው የሞሪታንያው ተወላጅ ተጠጋ። የሞሪታንያው ተወላጅ አይኖቹ ደም ለበሱ። መደነቅ፣ ደስታና የድል ስሜት ይዘው ያንገላቱት ጀመር። ጦሩንም ከወደቀበት አንስቶ ማከርን ልቡ ላይ ወጋው። ጌታ ኢየሱስ ሆይ፣ ነፍሴን ተቀበል። እነዚህ ቃላት በደም ተውጠው ቀሩ። የማከር ነፍስም ከሰማዕታት ሰራዊት ጋር ለመቀላቀል ወደ ሰማይ አረገች። ይህንን ድርጊት ይመለከት የነበረው ማርሴሎስም ጓደኛውን እንዲህ ያሉት ድርጊቶች አዘውትሮ ይፈጸማሉን? ሲል ጠየቀው። ክርስቲያኖች አደባባይ ውስጥ እንዲገቡ በሚደረግበት ጊዜ ሁሉ የሚፈጸመው ይህንኑ የመሰለ ትዕይንት ነው። አያሌ ከሚሆኑ አውሬዎች ጋር ተዋጉ ቢሏቸው በደስታ ይዋጋሉ። ወጣት ልጃገረዶች እንኳን ከአንበሳም ሆነ ከነብር ጋር ለመቅጠም ምንም አይፈሩ። በሰው ላይ ግን እጃቸውን ስንዝር አያደርጉም። ማከርን የመሰለ ተዋጊ መቼም አይገኝም። ክርስቲያን በመሆን የሞኝነት ሥራ እንዲሠራ እስከዚህም ድረስ ያደረሰው የሕዝቡ መቀየም ነው። ማርሴሎስም ለአንድ ተራ ተዋጊ እንዲህ ያለ ድፍረት ሊሰጥ የቻለው እንዴት ያለ ሃይማኖት ቢሆን ይሆን? አለ። አይዞ፣ የሃይማኖቱን ምስጢር ወደፊት እያወቅከው ትሄዳለህ። እንዴት ያልስማው መጣ? እነዚህኑ ክርስቲያኖች ካሉበት ስፍራ እያደንክ እንድትይዝ ተሹመህ የለም እንዴ? አብዛኞቹ የተሸሸጉት ካታኮምብ በተባለ ዋሻ ውስጥ ነው። አንዳቸውን ሳያስቀሩ ተከታትሎ መያዝ ያሻል። በዛሬ ቀን ብቻ የተቃጠሉት 50ዎቹ ሰዎች አንሰው ነው ሌሎች እንዲያዙ የሚፈለገው? ባለፈው ሳምንት 100 የሚሆኑ አንገታቸው እንዲቆረጥ መታዘዙን አልሰማም? ገና ምኑ ተይዞ? ከተማውን የሞሉት እነርሱ ብቻ ናቸው። ቄሳሩ የቀድሞ ሃይማኖት የጥንት ስፍራውን እንዲይዝ ወስኗል። ክርስትና የተባለው ነገር ከተነሳ ወዲህ መሰረቱ እየደከመ ሄዷል። ከምድር ገጽ እንዲጠፉ እንዲደረግ የቄሳር መልካም ፈቃድ ሆኖ ተገኝቷል። የአገራችን መቅሰፍቶች ስለሆኑ ድራሻቸው እንዲጠፋ ማድረግ ያስፈልጋል። ይህንንም ወደፊት ትረዳዋል። ማርሴሎስ የጓደኛውን ንግግር በትህትና ካዳመጠ በኋላ እንዲያለ፣ እንደምታውቀው በሮም ውስጥ ብዙ ጊዜ አልቆየሁ። ክርስቲያኖች የሚባሉት ሰዎችም የሚያምኑት በምን እንደሆነ አጣርቼ አላውቅም። እስካሁን ስለ እነርሱ የሰማሁት ወንጀለኛና አገር አጥፊዎች መሆናቸውን ብቻ ነው። አንተ እንደምትለው ከሆነ በሚገባ አላውቃቸው እድል ይገጥመኝ ይሆናል። ወዲያው አንድ አዲስ ትርኢት በመጀመሩ የሁለቱም ጓደኞች ንግግር ተቋረጠ። አንድ በእድሜ የገፋ ሽማግሌ አደባባይ ውስጥ ገባ። እርሱም ሰውነቱ በርጅና የጎበጠ፣ ጸጉሩም ጥጥ የመሰለ ነበር። የእርሱ መታየት በተመልካቾች ዘንድ የንቀትና የማሾፉ ካታን ፈጠረ። አዛውንትነቱ ምንም ሊያሳፍራቸው አልቻለም። ሳቃቸውና ጩኸታቸው አደባባዩን ሞላው። በዚህ ጊዜ ሽማግሌው እጆቹን አንስቶ ጥቂት ቃላትን ሊተነፍስ ሞከረ። ማርሴሉስ
ማን የሚባለው ነው?
ሉኩሉስ
እስክንድር የተባለው የነዚያ የርጉሶች መምህር ነው። እምነቱን እንዲተው ቢያስፈራሩትም አልበገርም ብሎ እስከዛሬ ድረስ ቆይቷል።
ዝም በሉ ባካችሁ፣ ሊናገር ነው። ሽማግሌውም እጆቹን አንስቶ እንዲህ አለ።
ሮማውያን፣ እኔ ክርስቲያን ነኝ። አምላኬ ለእኔ ሲል ሞቷል። እኔም ለአምላኬ ስል ሕይወቴን በደስታ አሳልፌ እሰጣለሁ።
የሽማግሌው ቃላት በሕዝቡ ካታና ጩኸት ተውጠው ቀሩ። ወዲያውም ሦስት ነብሮች እየገሰገሱ ወደ እርሱ መጡ። እጆቹን ጭብጥ አድርጎ በጸሎት ዐይኖቹን ወደ ሰማይ አቀና። አውሬዎቹም ወዲያው በጫጭቃ ጣሉት። የአውሬዎቹ ቁጥር እየበዛ ሄደ። ወዲያ ወዲህ ወዲያ እየተሯሯጡ መተረማመስ ጀመሩ። በመጨረሻም እርስ በርሳቸው መፋጀትን ያዙ። ትርኢቱ የሚሰቅቅ ሆነ። በአውሬው ትርምስ ውስጥ በብዛት የሚቆጠሩ እስረኞች ተለቀቁ። አብዛኞቹ ወጣት ልጃገረዶች ነበሩ። እነዚህም የሮማውያንን የደም ጥማት እንዲያረኩ የተፈረደባቸው ነበሩ። ትርኢቱ የርኅራኄ ስሜቱ የተሟጠጠበትን ሰው እንኳን የሚዘገንን ነበር። ርኅራኄና ሐዘን በዚያን ወራት በሮም ውስጥ ስፍራ አልነበራቸውም። እነዚያ ወጣቶች ልጃገረዶች በዚህ በሚያሰቅቅ አኳኋን ከሞት ጋር ዓይን ለዓይን እንዲተያዩ ስለተፈረደባቸው መፍራታቸው አልቀረም። ከጥቂት ጊዜ በኋላ ግን ፍርሃታቸው ከሞት በላይ አደረጋቸው። አውሬዎቹ ሊናጠቋቸው በቀረቡ ጊዜ እጅ ለእጅ በመያያዝ ጽኑ የሆነ የእምነት ሰንሰለት ፈጠሩ። ዓይኖቻቸውን ወደ ሰማይ አቅንተው ጣዕምና ባለው ዜማ፣ ወደ አርያም ሊያስተጋባ በሚችል ዜማ የሚከተለውን ቃላት ዘመሩ። ለወደደን ከኃጢአታችንም በደሙ ላጠበን፣ ለአባቱም ነገሥታትና ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን። ሃሌሉያ፣ አሜን።